ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በመጽሐፍ ዓለም ዝግጅታችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት አሰራር ላይ ያተኮረውን መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አንቺ ፍቅር
Africa Madina Anche Fikramba Hagali Addis Ababa
ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮን ለመርዳት የተዘጋጀው ቶምቦላ እጣው የሚወጣው መስከረም 13 ቀን 2011 ዓ.ም ወይም እንደ ፈረንጆቹ አቆጣጠር ሴፕቴምበር 23 2018 መሆኑን ለአድማጮቻችንና ደጋፊዎቻችን ማሳሰብ እንወዳለን። እጣው ላፕቶፕ ኮምፒውተር፣ አፕል አይፓድ፣ ዲጂታል ካሜራና የተለያዩ ሽልማቶችን የሚያስገኝ ሲሆን የቶምቦላ ቲኬቱን በመግዛት ኖተ ዲሞክራሲን ለመርዳት እንድትተባበሩን በአክብሮት እንጠይቃለን። ትኬቶቹ በተለያዩ አህጉራት በፍኖተ ደጋፊዎች የሚሸጡ መሆናቸውን እያስታወስ በቀጥታ ለመግዛት የምትፈልጉ በስልክ ቁጥር 202-291-4217 በመደወል ወይም fnota.org ላይ በፔይፓል አማካኝነት በማዘዝ መግዛት የሚቻል መሆኑን ስንገልጽ በአክብሮት ነው። ፍኖተ ዲሞክራሲ
ያደራ ጣራለን ካሳዬ ባራቱ ማዘናት በቀኝም በግራ ያያት ቅርማቱን ጠብቆ አደራ ህዝቡ ተጠቃቅሶ በአንድነት ጎራ ግሩምቦ ተናንቆ ሲዋደቅ ስላዩት ከወያኔ ጋራ ትግሉን ጠልፎ መጣለ የለመደባቸው ብቅ ማለት ጀመሩ ከተደበቁበት ከአይጥ ጉድጓዳቸው ከላይታች በመዝለል ቅርሻት የምትቀሩ ቅጥረኞች በሙሉ ራደብ ግዙ ተው ተመከሩ ባገር ክደት ወንጀል ለባዕድ አድራችሁ በጣፍ አንታችን ያለ ውክልና ጣልቃ እየገባችሁ ጠማማጀታዎች የስር ነቀሉን ትግል ጠልፋችሁ ለመጣለ ጋሬጣ ሆናችሁ እኮ ጎበዝ እረቶሽ በሏቸው ባጭሩ ታጥቃችሁ ከገቡበት ሁሉ ያራወጣችሁ እነኚህ ምንደኞች ከሳደር ቀጣኞች የምራቡን ገኛ የሻቢያን ቅምጦች ምራጩ ሳይስቡ በውሸት ናዳቸው ሺህ ጣራት ገዳዮች በህልም ቅቤ አንጓች ያጮማ ቆራጮች እንደዚሁም ደግሞ የሞሳድ ነጭ ለባሽ መንታይባ ምላሱ አረ ተወን ባክህ ቀንህን እየቆጠርክ ትዛዝ ተቀብለ ኢትዮጵያን ማጣቱ እስቲ አሁንስ ይብቃ ንስሐ አግባና ለከርስ ማብላቱ ተውበሉት ያንን ሰው እድሜ የማይገራው ይሄን ድንቅ ሽበት ካገር ጠላት ጋራ ፍጥጥሙ ደርቶ ጽዋውን የሚያጋጭ በሻገተ ሳቢው መላ ወይስ ዱላ ብሎ ሚምረጨረጭ አይ ቶሎ ጥጋ ሲዙት በእናት ሀገራችን የነጭ መርዙን ሳይረጭ እረ ተው በሏቸው ያደራ ቀረልን ቃሉ ማይታጠፍ ክደቱ መራራ በጴጥሮስ ቢታጠፍ ለጮም ጫቦን አቅፎ ከግንቦት ቢለጠፍ ያህያ ባሎቹ ከቶ ማሰባቸው የስር ነቀሉን ትግል እንዳይሰብሩን ለመቅጨት ትርፉ ድካም እንጂ እንዲህ በቀላሉ በዋዛ አንላቀቅ ምለን ተገስንተን ቃል ኪዳን ገብተናል የጣልን ለመውደቅ ለአገር አድን ትግሉ በአንተ ሰባስቦ ከጠላቱ ጋራ ጉሩምቦ ተናንቆ ስጋውን በሳንጃ የሚዘነጠለው አጥንቱን በቀለህ በጠራራ ፀሐይ ተነድሎ የሚወድቆ የበግ ጠቦት ሆኖ ልክ እንደ ጎርፋ ደሙን የሚያፈሰው እስር ቤት ታጉሮ በነጋ በጠባ ቁም ስቅሉን የሚያየው እንዳቅርማት ውድ ህይወቱን ሰጥቶ በክብር የሚያልፈው ለወገን ብሎ እንጂ ለሀገር ልውና ቅጥበኛን ለማንገስ ለባዕዳኑ ጥቅም ከቶ መች ሆነና እኮ እንንገራችሁ ያደራ ቃላለን ቃሉ ማይታጠፍ እንዲህ በቀላሉ ከቶ ማንላቀቅ ለሀገር ህልውና ጉሩምቦ ተናንቀን እየጣልን የምንወድቅ ከእንግዲህ ይወቁት የማይታጠፍ ቃል ለሀገር ህልውና ግንባር ላለማጠፍ ቃል ኪዳን ገብተዋል በታጋይ የደም ግብር ቅጥረኛው ተቀብሮ አገር ይከበራል አንጃ ባንዳ በታኝ ተገንጣይ ከርሳደር በታሪክ ይጠፋል ልክ እንደ ማሽላ በነጎድጓድ ሰዓት በእቶኑ ይሾቃል በህዝብ ኃያልነት ያለ ማወላወል እንደ ሰም ይቀልጣል ጉሩምቦውን ታንቆ ባደራ ቃል አንጋች ተሳዶ ይወድቃል በማይታለፍ ቃሉ የኢትዮጵያ ትንሣኤ አዎ ይረጋገጣል።
መጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ተመረጠ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 3 ምዕራፍ 4 ሪቮው ትንሳኤ እንደተለመደው ምሳ በላንና ቡናችንን ጠጣን። ለጠይቀው የፈለኩት ስለ ድገት በህብረት ትዝታው ነበር። እሱ ግን ከሌላ መንደርደሪያ ጀመረብኝ። ዘመቻው ከመጀመሩ በፊት መስከረም 2 ቀን 1967 ዓ.ም ተመረጠ ጃንሆይ ከስልጣን ወረዱ። ሰፈሬ ኦሊምፒያ ለቤተ መንግስት ቅርብ ስለነበር ጃንሆይን በቦልስ መኪና ከቤተ መንግስት ሲያስወጣቸው ባይኔ አይቻለሁ። በርካታ ሰው ተሰብስቦ ነበር። የተወሰኑትም ሌባ ሌባ ይሏቸው ነበር። ቀሪው ሰው ደንግጦ በዝምታ ሁኔታውን ይከታተላል። ለምን እንደሆነ ባላውቅም እኔም በጣም ደንግጬ ነበር። ለምን ደነገጥክ? እንጃ ጃንሆይን በዚያ ሁኔታ ማሰብ የሚቻል አልነበረም። በዚያን ዕለት እንደ አንዳንዶቹ እሳቸውን ሌባ ለማለት የሚያስችል ድፍረትም ሆነ ሰብእና አልነበረኝም። ለመመለክ የቀረቡ እጅግ በጣም የተከበሩና የሚፈሩ ንጉስ ነበሩ። ጃንሆይን ከስልጣን ሲወርዱ አልጨፈርክማ? አያንተ ነገር ያኔኮ ሰው ብቻ አይደለም አየሩ ሁሉ ፖለቲካ ፖለቲካ ነው የሚሸተው። የምትተነፍሰውም ፖለቲካ ነው። ለነገሩ ጃንሆይን እንደ ተራ ሰው ሽማግሌ ፊውዳል ምናምን የምትላቸው አይደሉም። ኢትዮጵያን በዘመኑ በነበረው እድገት እንድትጓዝ ያደረጉ፣ ትምህርት ያስፋፉ፣ አገራችንን በዓለም ስምና ክብር እንዲኖራት ያደረጉ ናቸው። ያም ሆኖ በጊዜ ብዛት ህብረተሰቡ ቀድሟቸው ሄደ። ገና አልጋ ወራሽ እያሉ አውሮፓን የጎበኙ ንጉስ ቢያንስ የመሬት ስርዓቱን መቀየር አቃታቸው። የእንግሊዞች ዘውድ እንዴት አድርጎ የእንግሊዝን አብዮት ሸውዶ እስካሁን ድረስ እንደኖረ ማየት አልፈለጉም። ጃንሆይ ዙፋናቸውን የሚተካ ልጅ የልጅ ልጅ እንኳ ሳያዘጋጁ ነው የተቀመጡት። አንዱንም ልጃቸውን እስር እስራቸው እያደረጉ ስለ አስተዳደር አላስተማሩም። ወደ አደባባይ እያወጡ አላስተዋወቁም። ከህዝቡ ጋር እንዲዋሃድና ለህዝቡ ፍቅር እንዲያሳይ አላደረጉም። አንዳንዴ ሳስበው ንግስና በሳቸው እንዲያበቃ የፈለጉ ይመስላል። ግን ደግሞ የንጉሥ ሥርዓት እንዲቀየር የሰሩት ሥራም የለም። ትንሽ ግር የሚል ነገር ነው። በአውሮፓ ከ200 ዓመት በፊት የቀረ የመሬት ስርዓት ኢትዮጵያ ውስጥ እስከ 1966 ድረስ እንዲቀጥል መፈለግ ለምን እንደሆነ አይገባኝም። የባለ ስልጣኖቻቸውን ምክር ለምን እንደሰሙም ግር የሚል ነገር ነው። ታዲያ ወጣቱ ያንን ስርዓት ለመቀየር መነሳቱ ምንም አይገርምም። የሚገርመው ተማሪው አርፎ ቢቀመጥ ነበር። የነ መንግስቱን ወይ መፈንቅለ መንግስት ሙከራ ጥሩ ማስጠንቀቂያ ነበር። አለመታደል ሆኖ ጃንሆይን አልታያቸውም። አብዮቱ እኮ መፈንዳት አልፈለገም። አመጦ ቢያቅተው ነው ራሱ የፈነዳው። ቢያንስ የመሬት ስርዓቱ ቢስተካከል ኖሮ ያ ሁሉ ደም ያፋሰሰ አብዮት አይፈጠርም ነበር የሚል ግምት አለኝ። አብዮቱን ማንም ሊያስቆመው አይችልም ነበር። በየሄድክበት የህዝብ ስብሰባ ነው፣ ትምህርት ቤት ስብሰባ ነው፣ መስሪያ ቤት ስብሰባ ነው፣ መንገዱ ሁሉ ሰላማዊ ሰልፍ ነው፣ ሳር ቅጠሉ የመብት ጥያቄ ማንሳት ነው፣ ሕፃን አዋቂው ፖለቲከኛ ነው፣ ወረቀት እንደ ጉድ ይበተናል። አብዮት ማለት እንደዚያ ነው ማለት ነው። ሁኔታዎች ከሰዎች ቁጥጥር ውጭ ሲሆኑ የሰው ቀልብ ሁሉ ወደዚያው ይሆናል። በተለይ ወጣት ለነበሩ የዚያን ጊዜ ልጆች እንዲያው ናቸው። የአብዮቱ ሙቀት አግሏቸዋል። በእነዚያ ወራት መሽቶ መንጋቱ በጉጉት ነበር የሚጠበቀው። ትንሽ ትልቁ ሥራም ባይኖረው አደባባይ ይወጣል። ቢያንስ አንድ ሰላማዊ ሰልፍ አይጠፋም። እዚህም እዚያም የፖለቲካ ክርክር ነው፣ ውይይት ነው። የመድረክ ክርክር ካላጋጠመህ በየቀኑ 2-3-4 የሚበተኑ ወረቀቶችን ይዘህ እቤት ትመጣለህ። በአዲስ አበባ ዩኒቨርሲቲ ይደረግ የነበረው ስብሰባና ውይይት ወጣቱ ምን ያህል ስለ ሀገሩ ያስብ እንደነበርና ያገባኛል ይል እንደነበር የሚያሳይህ ነው። እንግዲህ እድሜና አብዮቱ ተገጣጠሙና እኔም የግርግሩ አካል ሆኜ ያረፍኩት። ሰልፍ ላይ ተካፍለህ አታውቅም? በአንድ ሰልፍ ላይ ተካፍዬ ሊሆን ይችላል። ሆኖም በማይመለከተኝ የዩኒቨርሲቲ ተማሪዎች ስብሰባዎች ላይ 2-3 ተገኝቻለሁ፣ በ4 ኪሎና በ6 ኪሎ። በሕይወቴ ደስ የሚለኝ ነገር ቢኖር የዩኒቨርሲቲ ተማሪ መሆን ነበር። የሰው መጨረሻው ዩኒቨርሲቲ የገባ ነው ብዬ አምን ነበር። የልጅ ነገር የጅል ነገር። እሺ አሁን ወደ ዘመቻው መባቻ እንግባ። እንደምታውቀው የእድገት በህብረት የእውቀትና የሥራ ዘመቻ ከ60,000 በላይ የሁለተኛ ደረጃ ትምህርት ቤትና የዩኒቨርሲቲ ተማሪዎችን እንዲሁም መምህራንን ወደ ገጠር የላከ ታላቅ ክስተት ነበር። የመጀመሪያው ሐሳብ ወታደሮችን ብቻ ለማዝመት ነበር። ኋላ ላይ ሐሳቡ ለምን እንደተቀየረ አላውቅም። የተማሪዎች ይዝመቱ ሐሳብን ያመነጨው አሁን የሚታወቅ አይመስለኝም። በሺህ የሚቆጠሩ ወታደሮችም በአዝማችነት በስንቅና ትጥቅ አቅራቢነት ከፍተኛ አስተዋጽኦ አድርገዋል። ለዘመቻ የተመረጡ ተማሪዎች ከአስረኛ ክፍል ጀምሮ ስለነበር እኔም በአስረኛ ክፍል ተማሪነቴ ልካተት ችያለሁ። ግን እኮ ዘመቻውን የሚቃወሙ ወገኖች ነበሩ። ልክ ነህ። ግን የተቃዋሚዎቹ ድምፅ እዚህ ግባ የሚባል አልነበረም። ተቃውሞ ያሰሙ የነበሩት ቀድመው የበሰሉ የፖለቲካ ልሂቃን፣ በአብዛኛው የዩኒቨርሲቲ ተማሪዎችና መምህራን እና በግልጽ የማይታወቁ የእቡዕ ቡድኖች ነበሩ። ደርግ ዘለዓለም ለመግዛት እንዳሰበ የነቁበት እነዚያ ወገኖች ናቸው። አብዛኛው ተማሪም ሆነ ሕዝብ ልብ አላለውም። በዚያ ወቅት የያኔው ሻለቃ መንግስቱ ኃይለማርያም ከሌሎች የደርግ አባላት የበለጠ ተራማጅ ናቸው የሚል ወሬ በከፍተኛ ደረጃ ይናፈስ ነበር። በጃልሜዳ ተገኝተው እኛን ለመሸኘት ሲመጡ መንጌ ቪቫ እየተባለ ነበር። የትክፍለ ሀገር ነው የተመደብከው? የሽመልስ ሀብቲ ተማሪዎችና መምህራን የተመደብነው በባሌ ክፍለ ሀገር በተለያዩ ወረዳዎች ነበር። እኔ ጎሮ የሚባለው ወረዳ ደረሰኝ። እዛም የባሌ ክፍለ ሀገር የሁለተኛ ደረጃ ተማሪዎች ተቀላቀሉን። ከተማው ውስጥ ስንገባ በህዝብና በባለ ስልጣናት ከፍተኛ አቀባበል ተደረገልን። አንድ ግቢ ተዘጋጅቶልን ነበር። ተጨማሪም የቀርከሃ ቤቶች ተሰርተውልናል። የጎሮ ከተማ በስም ከተማ ብትባልም ወቅቱ የነበሩት ቆርቆሮ ቤቶች ከአስር አይበልጡም ነበር። ያስተዳደሩ ጽህፈት ቤት፣ አንድ ጤና ጣቢያ፣ አንድ የአንደኛ ደረጃ ትምህርት ቤትና ፖሊስ ጣቢያ ብቻ የነበሩ ይመስለኛል። ለወራት ቦዝነን ነበር ስራ የጀመርነው። ዋንኛው ስራችን የመሬት አዋጁን በተግባር መተርጎም ነበር። የገበሬ ማህበራት ማቋቋምና የመሬት ድልድል ማድረግ ቁልፍ ተልእኳችን ነበር። ብዙ ኪሎ ሜትር በእግራችን እየተጓዝን አዋጁን በስራ ላይ ያውለናል። እኛ መሰረተ ትምህርት በስፋት እናስተምር ነበር። ፋታም አልነበረንም። የእናንተ በጣም ይለያል ማለት ነው? እኛም ጋር ሙከራ ተደርጓል። ሆኖም የተጠናከረ ስላልነበር የጥቂት ልጆች ስራ ነበር። እነሱም በአግባቡ የሰሩት አይመስለኝም። ለማንኛውም የገበሬ ማህበራት ከተቋቋሙ በኋላ ትርፍ ጊዜ እያገኘን ሄድ ከምንሰራበት የማንሰራበት ቀኖች እየበዙ መጡ። ገበሬዎች ዘመናዊ አስተሳሰብ እንዲኖራቸው ማድረግ የሚቻልበት መለስተኛ እቅድ ቢነደፍ ኖሮ ትልቅ አስተዋጽኦ ማድረግ እንችል ነበር። መጽሐፍ የምናገኝበት ምንም መንገድ አልነበረም። ሁሉም በጀት የሚያስፈልጋቸው ነገሮች አልነበሩም። የጎደለን መነሳሳት ብቻ ነበር። ለዚህ ስራ ፈትነት በዋነኛነት ተጠያቂዎቹ እኛ ተማሪዎች ብንሆንም የአዝማቾቹ ደካማነትም ነበር። ከአዝማቾች ጋር ትግባቡ ነበር? እኛ ጋር ትልቅ ችግር ነበር። ብዙ ችግሮች ነበሩ። አንድ የመቶ አለቃና አንድ ሲቪል መምህር ነበሩ። በጸባይ ደረጃ ሁለቱም ጥሩ ሰዎች ናቸው። ንቁዎች ግን አልነበሩም። የቀን ተቀን ኃላፊነታቸውን ከመወጣት ውጭ ምንም መስራት አይፈልጉም። መመሪያ መመሪያ ነው የሚል እምነት ነበራቸው። ስለዚህ በመመሪያቸው መሰረት መስራት ያለባችሁ ይህን ነው፣ ከዚህ ውልፊት የለም ይሉን ነበር። ይሄ በመመሪያው መሰረት የሚል ነገር የራሱ የሆነ ጠንካራ ጎኖች ቢኖሩትም የሰው ልጅ የህሊና ሚዛን ካልታከለበት አደንዛዥ ነው። በመመሪያው መሰረት ገበሬ ማህበራት ከተቋቋሙ በኋላ በመመሪያው መሰረት ቁጫል ስራ ስናጣ ማና የሚባለው ልብስ የምናጥብበት ወንዝ ዳር ሄደን እንውላለን፣ ወይም ፍራንክ አለን ጠላ ቤት እንሄዳለን። ብዙ ፎቶ ነበረኝ፣ የትን ተጠፉ አላውቅም። እነዚህ ናቸው የቀሩት ብሎ ወደ አራት የሚሆኑ ጥቁርና ነጭ ፎቶግራፎች ከፎቶ መያዣ ውስጥ አውጥቶ ሰጠኝ። ካንዱ በስተቀር ሁሉም ፎቶግራፍ ጀርባ ላይ የሱን ጨምሮ ስሞች ተጽፈዋል። ጆርጅ በኃይሉ፣ ግርማ ለማየው፣ በዛብህ ወርቁ፣ ብርቱካን ተገኝ፣ አጥናፍ ሰገድ፣ ኤልሳቤት ገብረ ማርያም፣ ሰለሞን ታፈሰ ወይም ብርሃኑ ደሳለኝ፣ አቶ ሽመልስ ደረሰ፣ በጎሮ ከተማ መምህር የነበረ የሚል ስሞች ተጽፎበታል። ያንን ስራ የፈታ ጭንቅላት ይዘን በነበረበት ወቅት ነበር ድንገት ሶስት የዩኒቨርሲቲ ተማሪዎች በቅጣት ከሌላ ክፍለ ሀገር ተቀይረው እኛ ጋር ተመድበው የመጡት። ሶስቱም እኔ ነኝ ያሉ ሪቮ አብዮተኞች ነበሩ። በጥቂት ቀናት ውስጥ ንቁ የነበርነውን ዘማቾች እየመረጡ ቀረቡን። ስራ የፈታ ጭንቅላታችንን በአዲስ መረጃ ሞሉት። የተለያዩ ክፍለ ሀገር ውስጥ ያሉ ዘማቾች ምን እየሰሩ እንደሆነ ነገሩን። ያን ስንሰማ ያልተቀበርን ሙታን መሆናችንን ተረዳን። ቀስ በቀስ ከትናንሽ የቡድን ውይይት ሁሉንም ዘማሽ ተማሪ ያካተተ ስብሰባ ማካሄድ ጀመር። ይህ ነጻ ስብሰባችን በአዝማቾቻችን አልተወደደም። በዚህ የተነሳ ቅሬታዎች እየጎሉ መጡ። ደርግን ተቃወሙ ነበር እንዴ? ከመነሻው መንግስትን የሚቃወም አጀንዳ አልነበረንም። አዝማቾቻችን ግን እዚህ የመጣችሁት በፈለጋችሁት ጉዳይ ነጋጠባ ለመሰብሰብ አይደለም፣ እኛ ሳናውቀው መሰብሰብ አትችሉም ነበር የሚሉን። ቅራኔውን ለማርገብ በሥራ ሰዓት ሳይሆን ማታ ማታ መሰብሰብ ጀመርን። ተቀባይነት ስናጣ የሚስጥር ኮሚቴ ማቋቋም፣ በጎረቤት ወረዳ ከዘመቱት ዘማቾች ጋር ግንኙነት መሰረት፣ የኛ ጥያቄ እነሱ የነሱ ጥያቄ ደግሞ የኛ ጥያቄ እንዲሆን ለማድረግ ሞከር። በተለይ ሮቢትና ጊኒር ከተማ ከሚገኙት ዘማቾች ጋር ያደረግነው ግንኙነት የተሳካ ነበር። አንድ ጊዜ ሮቢት ተወክዬ መሄዴ ትዝ ይለኛል። ከኃላፊዎቻችን ጋር የነበረንን ቅራኔ ያልወደዱልን ከመሐከላችን ልጆች ነበሩ። እነዚህን ዘማቾች በሁለት መክፈል ይቻላል። ግማሾቹ ስብሰባ ላይ መገኘት የማይፈልጉ ሰላማዊ ኑሮን የሚመርጡ ሲሆኑ፣ ቀሪዎቹ ደግሞ ከአስር የማይበልጡ ይመስለኛል ከአዝማቾች ጋር ሙሉ በሙሉ የወገኑ ነበሩ። የመጀመሪያው ቡድን ውስጥ የአዲስ አበባና የባሌ ልጆች ወንዶችም ሴቶችም ሲገኙበት፣ አስተዳደሩን የወገኑት ግን በአጋጣሚ ሆኖ ሁሉም የባሌ ልጆች ብቻ ነበሩ። ምናልባት የአንድ ትምህርት ቤት ልጆች ሳይሆኑ አይቀሩም። አሁን ረስቼዋለሁ። እንዳሁኑ ከብሔር ወይም ቋንቋ ጋር የተያያዘ ግን በፍጹም አልነበረም። እነዚህን ልጆች ሳቦተርስ ነበር የምንላቸው። ሳቦተር ትርጉሙ ጠፍቶኛል። ከፈለክ የእንግሊዝኛ መዝገበ ቃላት ያውልህ ተመልከት። ተረባውን ትተህ ቀደዳህን ቀጥል። ከሳቦተሮች ጋር የከረረ ቅራኔ የገባ ነው ስብሰባ የምናካሄድበትን የጋራ የሆነውን የመኝታ ቤታችንን ሲከለክሉን ነው። በስራ ቀን ስለተከለከል ማታ ማታ ነበር የምንሰበሰበው። በጊዜ መተኛት ስለምንፈልግ በመኝታ ሰዓት እኛን እንቅልፍ ከለከላችሁ መሰብሰብ አትችሉም አሉን። ታዲያ ልክ አይደሉም እንዴ? እናንተ ከነ ስብሰባችሁ ገደል መግባት ትችላላችሁ። በጣም እንጂ ልጆቹ ልክ ነበሩ። ውሻ በቀደደው ሌባ ይገባል እንዲሉ አስተዳደሩ ይህን ቅራኔ ተጠቅሞ ዘማቹን ለመከፋፈል ተጠቀመበት። ህገወጥ ስብሰባችንን የሚያሰናክልበት ቀዳዳ አገኘ። ስብሰባችንም ቆመ። ሆድ ለሆድ እንደተቋሰልን አንድ ቀን ሁለት ልጆች በተራ ግጭት ተደባደቡ። አንዱ የአዲስ አበባ ልጅ ሲሆን ሌላው ደግሞ ከባሌ የዘመተ ልጅ ነበር። አጋጣሚ ሆኖ የአዲስ አበባው ልጅ ከብዙሃኑ ስብሰባ ወዳጅ ቡድን ውስጥ ሲሆን፣ የባሌው ልጅ ደግሞ በአጋጣሚ አስተዳደሩን ከሚደግፉት መሃል ነበር። ልጆቹ ሲደባደቡ አንድ ሌላ የባሌ ልጅ መሃል ገብቶ ይገላግላል። በግልግሉ መሃል የባሌው ልጅ የአዲስ አበባውን ልጅ በግላጭ አገኘዋል። ደህና አርጎ በቡጢ ያቀምሰዋል። ይህን ጊዜ የአዲስ አበባው ልጅ ገላጋዩን አንተ ነህ ያስመታኸኝና በቴስታ ገላጋዩን በተራው ስለ ገላገልኩ ነው እንዴልና በዱላ ያሳድደዋል። መቼ በዚህ ያበቃል? ለሁለት ሆነው የአዲስ አበባውን ልጅ ያደባዩታል። ተራ የነበረው ግጭት የአዲስ አበባ ልጆችና የባሌ ልጆች ቅራኔ መሰለ። ግጭቱን ለማብረድ ቅድም የነገርኩህ ሶስቱ የዩኒቨርሲቲ ተማሪዎች ከፍተኛ ሙከራ አደረጉ። ዘማቹን ለመከፋፈል የተደረገ ሴራ ነው፣ ይህን ሴራ እናክሽፈው በማለት በግልም በቡድንም ልጆች እያነጋገሩ የአቅማቸውን ሁሉ አደረጉ። የሚገርሙ ልጆች ናቸው እባክህ። በጣም እንጂ እንዴት የበሰሉ ልጆች መሰሉ። ይህ በእንዲህ እንዳለ አንድ ሌላ ስህተት በድጋሚ ተፈጸመ። በቅጽል ስሙ ከባድ የምንለው በአካል የገዘፈ የአዲስ አበባ ልጅ ነበር። እሱም ለሁለቱ ነው የአዲስ አበባውን ልጅ የተበደቡት ልጆች እንዴት ሁለት ሆናችሁ አንድ ሰው ተደበደባላችሁ ይያለ መግለጽ ይጀምራል። እነሱም ጥፋተኛ ዓለም ሆናቸውን በመግለጽ ወቀሳውን ያጣጥሉበታል። አንዳንድ ሲሉ የማይሆን እንከሰላንት ያውስጥ ገቡ። ከባድ ጉልቤ ነው። ጉልቤ ደግሞ ብዙ ጭቅጭቅ አይወድም። ሁለቱንም ደበደባቸው። እነዚያ የፈረደባቸው 3 የዩኒቨርሲቲ ተማሪዎች እግር ላይ የመውደቅ ያህል ጥረት አድርገው ግጭቱን አበረዱ። አካላዊ ግጭቱም ቅራኔም በረገበበት ወቅት የወረዳው አስተዳደርና አዝማቾቻችን እኛን የስብሰባ ፍቅር የተጠናወተንን ከዚያ ወረዳ መንቀል ፈለጉ። ለበላይም ሁኔታውን በጣም አጋነው አመለከቱ። አንድ ከሰዓት በኋላ ሻለቃ ሊንጮ በኋላ የሆኒ ቤቶች አላፊ በርካታ ወታደሮች ይዘው በመምጣት ጣቢያችንን አስወረሩት። ከ30 በላይ የምንሆን ልጆች ተለይተን ፖሊስ ጣቢያ ወስደው አሰሩን። የታሰርነው የመሰብሰብ መብት አለን፣ ፖለቲካን ጨምሮ በፈለገው ርዕስ ዙሪያም መወያየት እንችላለን እንል የነበርነው ዘማቾች ብቻ ነበር። ማታ ምርመራ ተጀመረ። በተቻላቸው መጠን የባሌና የአዲስ አበባ ልጆች ግጭት መንስኤ እኛን ለማድረግ በመስቀለኛ ጥያቄ አዋከቡን። ሆኖም አለ የተባለው ክፍፍል ውሸት ሆኖ ተገኘ። ሻለቃው ጉዳዩን ሲያጣሩ የግጭቱ መነሻም ሆነ ሂደት በፍጹም የተባለው አካባቢ ተኮር ክፍፍል እንዳልሆነ አረጋገጡ። ከዚህ ክስ ነጻ ስንሆን ሌላ ዙር ክስ ቀረበብን። ያለ ፈቃድ መሰብሰብ፣ ያዝማቹን ትዕዛዝ አለመቀበልና መቃወም የሚል ውንጀላ ነበር። ይህን ክስ መከላከል አልቻልንም። ክሱ እውነት ስለሆነ ብንዋሽም እውነቱ ሊደበቅ አልቻለም። ለምሳሌ እኔን ሻለቃው አፋጠው የያዙኝ ካንዴም 2-3 በሊቀመንበርነት ስብሰባ መምራቴን ነበር። መጀመሪያ ልክድ ፈልጌ ነበር። የመራሁትን ስብሰባ ቀንና ሰዓቱን ከና አጀንዳው ሲነግሩኝ ደነገጥኩ። ምንም ማድረግ ስላልቻልኩ አመንኩ። ሙሉ መረጃውን የሰጡት ከአስማቹ ጋር የወገኑት ሳቦታሮች ነበሩ። በሁለተኛው ቀን ውሳኔ ተሰጠ። በእኛ አንጻር ኢፍትሃዊ ነው። ከመንግስት አንጻር ስታየው መቀጣታችሁ ልክ ይመስለኛል። አይደለም እንዴ? ለማንኛውም ምን ቀጣችሁ? ሻለቃ ሊንጮን መሰልከኝ። አነጋገርህ ሁሉ እንደሳቸው ነው። ለምን እንቀጣለን? መሰብሰብ መብታችን ነው። የኃይልና የአመፅ ሥራ አላካሄድም። ንብረት አላወደም። እንዴት መቀጣት ነበረባችሁ ትላለህ? ለማንኛውም አንደኛ 3 የዩኒቨርሲቲ ተማሪዎች በአድማ መሪነት ተወንጅለው አዲስ አበባ ተላኩ። እግዚአብሔር ያሳይህ፣ ግጭቱን ለማብረድ ሙከራ ሲያደርጉ የነበሩትን ልጆች ነው ለከፍተኛ ቅጣት ያጯቸው። ከ30 በላይ የሆነውን ፖለቲከኞች ደግሞ ከባሌ ውጭ ወደ ሌላ ክፍለ ሀገር እንድንዛወር ተወሰነ። ሶስተኛ የመንግስትን መመሪያ ያልጣሱት 2 ቡድኖች ናቸው። ማለትም የመንግስት መመሪያ የሚያከብሩ፣ ፖለቲካ የሚደብራቸው የአዲስ አበባም የባሌም ልጆች በአንድ በኩል፣ አስተዳደሩን የወገኑት በሌላ በኩል እዚያው እንዲቀሩ ተወሰነ። እነዚህ ያልካቸው 3 የዩኒቨርሲቲ ተማሪዎች ኢሃባዎች ነበሩ። ኋላ ላይ አንዱ መሆኑን አውቄያለሁ። ሌሎቹም ሊሆኑ እንደሚችሉ መጠርጠር ትችላለህ። እናልህ እቃችንን ከሸፈን በወታደር ታጅበን በአውቶቡስ ተጓዝ። ገና ከተማዋን ሳንለቅ ሻለቃ ሌንጮንና አዝማቻችንን 100 አለቃን በመፈክር እያወገዝ ለወራት የሰራንባትንና የኖርንባትን የጎሮ ከተማ ለቀን ወጣን። የት ወረዳ ወይም ከተማ እንደተመደብን ስለማናውቅ በጉዟችን ላይ በተለይ ዘመቻ ጣቢያ ስናገኝ አካባቢውን የሚረብሽ መፈክር እናሰማለን። ከየት እንደመጣን፣ የተባረርንበትን እውነተኛ ምክንያት፣ ወደ አላወቅነው ክፍለ ሀገር ወይም ወረዳ እየወሰዱን እንደሆነ የሚገልጽ ወረቀት በመስኮት እንወረውርላቸዋለን። እነሱም አይዟችሁ በርቱ ይሉናል። አውቶቡሱ አንድም ከተማ ላይ ሳይቆም እኛም መልእክታችንን ማስተላለፍ ሳናቆም ሲዳሞ ክፍለ ሀገር አቦስቶ ከተማ ገባን። ቀድመው ባዘጋጁልን ያቦስቶ ከተማ አንደኛ ደረጃ ትምህርት ቤት ውስጥ ማስገቡን። አቦስቶን አውቃታለሁ። እንዴት ነበር? በበኩሌ አቦስቶን በጣም ነበር የወደድኳት። ጎሮ በጣም ገላጣና ሞቃታማ ከተማ ነበረች። አቦስቶ ደግሞ በእጽዋት፣ በአትክልት፣ በቡናና በእንስሳት የተሞላች ናት። ጎሮን አልፈው የሚገኙ ከተሞች ከሁለት የማይበልጡ ስለሆኑ መኪናዎች እንኳ ብዙ አናይም ነበር። አቦስቶን አልፎ ግን ከይርጋለም ሌላ ዲላ፣ ክብረ መንግስትና ኒግሌ ቦረና ስለሚገኙ ቀንና ሌሊት መኪኖች አቦስቶን አልፈው ይጓዛሉ። ከአቦስቶ ብዙም ሳይርቅ የሚገኘው ፍልውሃ ለኛ የደስታ ምንጭ ነበር። አማጺ ተማቾች ስለነበርን አቦስቶ ከተማ ውስጥ አንድ ላይ እንድንቀመጥ አልተፈለገም። ወደ ንዑስ ዘመቻ ጣቢያዎች በታተኑን። የፖለቲካ እንቅስቃሴያችንም አብሮ ከሰመ። እኔ የደረሰኝ ዊጮ በምትባል የገጠር መንደር ውስጥ ነበር። ለእኔ የምድር ገነት ነበረች። ስርቻ ሁሉ በቡናና በእንሰት ተክል የተሞላ ነው። ገላጣ ቦታ የለም ማለት ይቻላል። አቤት ደስ ሲል! ነዋሪው ልክ እንደ ጎሮ ነዋሪዎች ደግነት የማያልቅበት ነው። የሕዝቡ ተመሳሳይነት የሚገርም ነው። የጎሮ ሕዝብ ሌማቱን ገልብጦ ይጋብዘናል፣ ጠላውን ያጠጣናል። የዊጮ ሕዝብ ደግሞ ቆጮውን ይጋብዘናል፣ አሬራውንም ያጠጣናል። ዊጮ የተመደብነው 78 ብንሆን ነው። የሸዋ የምትባል አንድ ሴት ዘማች ብቻ ነበረች። ስለ ዊጮ ብዙ ባወራ ደስ ባለኝ፣ ነገር ስለሚበዛ ብትወኝ ጥሩ ነው። በዋነኝነት ምን ሰራችሁ? አላመጻችሁም? ስለ በታተኑን ምንም አይነት አመጽ አላደረግንም። የከፋፍለህ ግዛን ጽንሰ ሐሳብ ለመጀመሪያ ጊዜ በተግባር ያየሁት ያኔ ነው። በተልእኳችን መሰረት የገበሬ ማህበር ከማቋቋም በተጨማሪ መሰረተ ትምህርት ለማስተማር ሞክረናል። ጎሮ ከሰራነው የዘመቻ ተልእኳችን በበለጠ ሰርተናል ብዬ አምናለሁ። ትርፍ ቤቶችን ለመንግስት ያደረገው አዋጅ በማስመልከት በአቦስቶ ከተማ አዋጁን በተግባር አውለናል። እንደ ገጠሩ ስራችን ግን የሚቀል አልነበረም። ውጥረት የነገሰበት ነበር። 3 ብር የሚከራይ ቤት ያለው ሰው ፈርመህ አስረክብ ሲባል አይቻለሁ። ቅስም የሚሰብር ትዕይንት ነበር። አንጀታቸውን አስረው የሰሩትን 3 ክፍል ቤት አላስረክብም ብለው ያንገራገሩ አንድ አዛውንትን ገጥመውናል። በኋላ ወታደር መጥቶ በግድ አስረከቡ። አቤት ሲያሳዝኑ! መሸፈት እንዳማራቸው ሳይሸፍቱ ቀሩ። ድሆችን መለየት ያልቻለ አዋጅ ያማከሩ ምሁራን ምን ያስቡ እንደነበር መገመት ያስቸግራል። በአጠቃላይ ግን አቦስቶ ከተማም ሆነ ገጠሯ ዊጮ ለኔ የምድር ገነት ነበሩ። ያለ ኮርቻ በሊጣ ፈረስ መጋለብ የተማርኩት እዛው ነው፣ መቀመጫዬ እስኪላጥ ድረስ። ከዚያ ዘመቻውን ጨረሳችሁ? አቦስቶ ብዙ አልቆየውም። በየአቅጣጫው የሚናፈሰው ወሬ ክፉ ክፉ ብቻ ነበር። የዘማቾች ሞት፣ እስራትና ወደ የቤታቸው መመለስ የቀን ተቀን ዜና መሆን ሲጀምር ለአንዴና ለመጨረሻ ጊዜ ዘመቻ ትቼ ወደ አዱ ገነት ተመለስኩ። በጣም ቅርብ ከነበሩት ጓደኞቼ ጋር ተለያየው። ከጥቂት ወራት በኋላ ዘመቻውን ጥለው የሄዱ ምህረት ተደርጎላችኋል ተመለሱ የሚል አዋጅ ሲወጣም አልተመለስኩም። ለኔ በጣም የዘገየ አዋጅ ነበር። ቀደም ብዬ በኢሃፓ እቅፍ ውስጥ ገብቻለሁ። እሺ እንግዲህ ወደ ትልቁ ጉዳይ እንግባ። እንዴት ማርክሲስት እንደሆንክ ንገረኝ። አርቲቡርቲ የሆነውን ወሬ ግን አልፈልግም። ይሄ የተሰማችሁን አትናገሩ የሚል ትዕዛዝ ነው ፖለቲከኛ ያደረገኝ። አንተ የምትፈልገውን ብቻ እንድናገር ነው እንዴ የምትፈልገው? ድርሳነ ማርክስ ዘሌኒን። ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበርኩ። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደምበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢህአፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይሰማል፣ መናገር ባይፈልግም ስለ ፖለቲካ ያወራል። እኔ ደግሞ ዘመቻ ላይ እያለሁ ብሶብኛል። ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተኑ ወረቀቶችን አንብቤያለሁ። ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍነፍ ጀመርኩ። ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር። ሌላው የተመሳሳይ ጽሑፎች ምንጬ ይተ የሚባል የሰፈሬ ልጅ ነው። ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር። በኋላም ጎምቱ ያባ ነበር። ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት። እንዴት ተገናኛችሁ? ሰብሳቢው ማን ነበር? እንዴት እንደተሰባሰብን ትዝ አይለኝም። ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል የጋበዘኝ። ፈለቀ ለ15 ቀናት አብሮን ቆይቶ ተለየን። ከዚያ ጊዜ በኋላ አግኝቼው አላውቅም። እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው። ጥናቱን የምናካሄደው በሀገውስ ቤት ነበር። የአሁኑ ኃይለ ገብረስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው። ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል። ምን ላይ ነበር የምትወያዩት? ማርክሲዝም ሌኒኒዝምን ማጥናት ነው። ዋነኛ ርዕሶቹ የህብረተሰብ እድገት፣ ከጥንታዊ የጋርዮሽ ስርዓት እስከ ሶሻሊዝም ኮሚኒዝም፣ ዲያሌክቲክስ፣ ማቴሪያሊዝም፣ አይዲያሊዝም፣ የቻይና አብዮት፣ የፈረንሳይ አብዮት፣ ኢምፔሪያሊዝምና ቅኝ ግዛት፣ የጸረ ቅኝ ግዛት ትግል፣ አዲሱ ዴሞክራሲያዊ አብዮት፣ የኮሚኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል። በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ አጠናን። አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር። ያለ ማጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው። ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር። ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር። ዘመቻ ላይ እያለሁ የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም። እኔና አጎስ የአስረኛ ክፍል ተማሪዎች ነን። ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን። በእርግጥ በዲያሌክቲክስ ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር። በነዚ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ። የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው። ጥናቱን ስንጀምር ይሄን ያህል ጊዜ እናጠናለን ብለን አልወሰንም። ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ። ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን። በቃ ትለኛለ እንዴ? ያባ እንዴት እንደሆንኩ ንገረኛል አልከም? አዎ ብያለሁ። ታዲያ ምን በቃ ትለኛለ? ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት? ወይ እግዚአብሔር በልሽ ይቀጥል። ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል? ያን ቀን ወደ ቤቴ በእግሬ በመጓዝ ላይ ያለው ሀጎስ ከኋላይ ደርሶ ፈልጌ ነበር አለኝ። ፈገግ እያለ አንድ የፊት ጥርሱ ወላቃ ስለነበር እንደተለመደው አፉን በእጁ ሸፍኗል። ሚስጥር ሊያጫውተኝ እንዳሰበ ገባኝ። ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው። ለዚህም ሲባል የተመሰረተው ድርጅት ያፋ ነው። አሁን ያለህበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በያፋ የወጣት ክንፍ አባል ሆነህ ልትቀላቀለን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ እሱ ራሱ ያፋ ነበር ማለት ነው? እኛን ለመመልመል አስቦ ነው ሲያስጠናን የነበረው። አንዴ ኢህአፓ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብ ዕዳ ነበር የሆነብኝ። ለምን ዱብ ዕዳ ሆነብህ? ለነፍሴ ነው እንዴ የማጠናው አላልከኝም? እባክህ ዝም በል። በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩህ። ያፓ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔ እምነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሙኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። የዲያሌክቲካዊ ማቴሪያሊዝምና የአይዲያሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢህአፓ ሆንክ ማለት ነው ስለው አቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከሀጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባል ነህ አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ ኖ ኖ ኖ ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተህ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። ለየብቻ ነጥለህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን፣ ምልመላ ግን በግል ነው። አሰራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለሆሳስ ድምፅ እሺ አልኩት። ከዚያ አስጠነቀቀኝ። የምን ማስጠንቀቂያ ነው? ምን ብሎ አስጠነቀቀ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበው ጓደኛ እንኳን በፍጹም መናገር የለብህም። አይለኝ መሰለህ? ከኔ መልስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላዬ አድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ ሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚያን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎልማሳ አቋም የያዘ መሰለኝ። ቁጥር ስፍር የሌለው ጊዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኑብኝ። አካባቢውን ለመጀመሪያ ጊዜ እንዳየ ሰው ጭንቅላቴን ካንዱ ወደ ሌላ አቅጣጫ በዝግታ መለስ ቀለስ እያደረኩ ጉዞዬን ቀጠልኩ። ድርጅቱ የሚሰጥህ ኃላፊነት ይኖራል። ልብ አድርግ፣ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭነት ያህል ከብዶኛል። ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ። ሁሉንም በተለየ ትህትና ሰላምታ እየሰጠው ነበር ማልፈው። የሰፈር ጓደኞችን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው። ባልተለመደ ሁኔታ ከሩቅ ሃይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ። ደሞ ምን ሆነሃል? አለኝ አንዱ ጓደኛዬ። ፍቅር ያዘህ እንዴ? አለኝ ሌላው ተራቢ። ያችን ነገር ወስደሃል እንዴ? አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው። ለመሳቅ ሞከርኩ። ምሳ በልቼ መጣሁ፣ እርቦኛል ብያቸው እቤቴ ገባው። የተጫነኝን መርግ አላወቁልኝ። ከቀረበልኝ ምሳ ግማሹን እንኳ ሳልጨርስ አልጋዬ ላይ በሆዴ ተዘረጋሁ። በምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው። በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም። ያን ዕለት ግን እንደዚህ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም። ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ። ጓደኞቼ የሉም። ብፈልግ አገኛቸው ነበር። ሊሄዱ የሚችሉበትን ቦታ አውቃለሁ፣ ግን ብቻዬን መሆን ፈልጌ ነበር። ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ። የህቡ ድርጅት ምን እንደሚመስል፣ የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ። ምንም፣ ባዶ ሆና። ለሁለት ቀን ያህል ከሰፈር ጓደኞች ጋር ብውልም መሸት ሲል እቤቴ እገባለሁ። ሲያስጠሩኝ የለም አስብላለሁ። ለነገሩ የማያውቁት ድርጅት ወይም የፖለቲካ ፓርቲ ውስጥ ዘው ብሎ መግባት ማስደንገጡ አይቀርም። ያው በቀጠሯችን መሰረት መሄድ ነበረብኝ። ያውም የቀጠሮው ቀን አልደርስ ብሎ ቆየው። የዚያን ዕለት የነቃሁት በጠዋት ነው። ለሁለት ቀን የነበረኝ ስሜት ጠፍቷል። ለምትኩ አዲሱን የድርጅቱን አባል መተዋወቅና ኃላፊነትን የማወቅ ጉጉት ነበር ያደረብኝ። ሰዓቱ ከመድረሱ በፊት ምሳዬን በልቼ ወደ ውሃ ልማት ገሰገስኩ። ጓደኛዬ መኝታ ቤት ውስጥ ቁጭ ብሎ ወረቀት ያገላብጣል። የተለመደውን የእጅ ሰላምታ እንኳ ሳልሰጠው ራቅ ብዬ አልጋው ጫፍ ላይ ተቀመጥኩ። በመሐከላችን ትልቅ የምስጢር መጋረጃ የተዘረጋ መሰለኝ። መከባበር አይሉት መፈራራት يدرو يغطي نسميت اندقوم تبتنوال ما قلالة يلا ما ترارب يلا ديلا چواتاس عن نتشواوت ودكم نگر قبان نغطوات عرات كيلو زوديتو هوتيل مقبياولاي عبره يمت سراوسو تاقينيوالا يمت تاقينيو بكورنو بجو سيگارا ايزو تاقينيوالا كبريت تفلقالا بلا تايقو السو دقمو سيگاراون كيسو يكتتا على چاسميلهال بكا ساعت مكبر اللبت كتستخ ملكت وجه منم نقر أتسرم أتنقرمم يننو تياك النامل سيمي زر الزر سنشكر رجورة كتستي دقاق مي أنا ببكت السون كدمينو ما قينيو سلو لك سوسات كدرسك اكل تدرسال لاتشو اكل بات تدرسوم عنداتشو باندوين بولد ديكا لتكرموت شلال لاتشو كامس ديكا بلايقن متبك اللبهم يكودون ورقات دقاقمة أمببنا زاريونو كده تالو قدنياي بتعم تقصات روال اندي بكاللارو يقدني نسميت منفسنا دباب مدفاتو خلمنجي اونات المسده علي يالقبي نقر كاللبن ملياينيان تنش عمل التاونا لمن انت راسات تاستاو كايم الكوت علاو كوم سو يون كاتاوتس سلو عندما لاتاو كاتاوتم تملشي السوغان دمتا نغروين اندتا كوسات ترى ايان يما يتواوكو لممسل سيشاودو نو شودا بلو نغر يلم يما غنيو لجننا هاقوس بچرراش اي تواوكوم يهبا مواكر كتا چودلاي بسور كنيالو مواكر نو زرزورون والا لاي نغرها اللو لماني يوم كودون تقبيي هيركو ترسوالاقاو اچو سونة فرط اماونا تأييمو قدنياي يتكوني اللهو يمي قرمو قدنيي نتيكو مو كسوغا بچاسايهون كسفر قدنيو تشمغار سفيقزي عبرريموال اقومكو سلمونين عبرران دمالاشن قرمان عببن سيفن كسبكس ايراكو اچو مدعو عندتي ياكيل تأييكه هاگوز يتقرأي لجنة بروي سير تراوي يعني كو ماوكا يتشالم لنگرو اهونس بيونن دي تلييات شو عالله قوانقوات شو عانج ملكات شو عانج شابيه كو بدر كنانو يكيبيو عيدل لنم يارو يمي قرمو قدوش عبر ريال نور ميبالا لنجي يكيبيو عيدل لهم ميبالا دمو بيتاچنن بغوارو زكتو بن قلفوني زو مهيدات شو በነገራችን ላይ አሁን የተናገርኩት ፖለቲካ ነው እንዴ? እንጃልህ እንዴ አይነት ነገር ውስጥ አትክተተኝ ብዬ ደጋግሜ ነግሬያለሁ። የፈለከው መናገር ሳትችል እንደፈራህ አረጀህ። ምክር ሲጠይቁህ ደግሞ እንጃልህ ማለት ትወዳለህ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነሎ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.